ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። እንስተልኝ እንደምን አመሻችሁ ቋድማችቻችን። ዛሬ ሐሙስ ህዳር 1 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ህዳር 1 ቀን 1073 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በመጨረሻም ባለፈው ዓመት ህይወት አሰፋ አገር ግን አገር ነች በሚል ርዕስ የላኩልንን ሰፋ ያለ ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል።
በደቡብ አካባቢ በኮንሶ ዞንና በአጎራባች 3 ልዩ ወረዳዎች ተጠልለው የሚገኙ ተፈናቃዮች ከፍተኛ ችግር ውስጥ ናቸው ተባለ። በደቡብ አካባቢ በኮንሶ ዞንና በአጎራባች 3 ልዩ ወረዳዎች ማለትም በአሌ በደራሽና በአማሮ ልዩ ወረዳ ለሚገኙ ተፈናቃዮች በቂ ወቅቱን የተጠበቀና ተደራሽ የሰው ድጋፍ ባለመደረሱ ዜጎች ችግር ውስጥ መግባታቸው ተነግሯል። አገዛዙ በኮንሶ ዞንና በአጎራባች ልዩ ወረዳዎች ለሚገኙ ተፈናቃዮች የተደራጀ የመዝገባ ስርዓት ማከናወን የወሰነ ኩነት አገልግሎትን ጨምሮ ሌሎች ሰነዶችን ማግኘት እንዲችል ማድረግ እንዲሁም በአካባቢው ለተደጋጋሚ የመፈናቀል መንስኤ ለሆኑ ጉዳዮች ዘላቂ መፍትሄ ሊያፈላልግ እንዳልቻለ ተፈናቃዮች በቅሬታ መልክ ገልጸዋል። በኦሮሞ አካባቢዎች የተስተዋለ ያለው የዜጎች ተንቀሳቅሶ የመስራት መብት ጥሰት በኦዴድ ተጠናክሮ ቀጥሏል። በኦሮሞ ውስጥ በሚስተዋለው የኦዴድ ጭፍጨፋ ምክንያት ባለፉት 8 ቀናት በነቀምቴ በኩል ወደ ግንቢ መንዲና አሶሳ የሚወስደውን የመጓጓዣ አገልግሎት ተቋርጧል። ምራብ ውስጥ በሚስተዋለው የጸጥታ ችግር ምክንያት ባለፉት 8 ቀናት በለቀምቴ በኩል ወደ ግንቢ መንዲና አሶሳ የሚወስደው የመጓጓዣ አገልግሎት መቋረጡን ተከትሎ በመንዲና አሶሳ የፍጆታ እቃዎች ዋጋ መጨመሩን ነዋሪዎቹ ተናግረዋል። በነጆና መንዲ ከተሞች ባንክን ጨምሮ ማህበራዊ አገልግሎት የሚሰጡ ተቋማት ዝግ መሆናቸውም ተገልጿል። በተለይም ከባለፈው ሳምንት ማክሰኞ ጥቅምት 22 ቀን 2015 ዓ.ም ምረት ጀምሮ ሸቀጥ የጫኑ ተሽከርካሪዎች ወደ አሶሳ መምጣት እንዳልቻላቸው ነዋሪዎች ጠቁመዋል። በአካባቢው በተለያየ ማንነት ተኮር ጭፍጨፋ በሚከሰትበት ወቅት በፍጆታ እቃዎች ላይ ከፍተኛ የዋጋ ጭማሪ እንደሚስተዋል የገለጹት ነዋሪዎቹ የገበያ ዋጋ ለማረጋጋትና ችግሩን ለመቅረፍ አሁንም የተጀመረ ነገር አለመኖሩን አስረድተዋል። ህግ በሌለበት የኦሮሞ አካባቢ የኦነግ ታጣቂዎች አፍሪካ ጁስ ኩባንያ ላይ ባደረሱት ጥቃት 9 ሰራተኞች ተገደሉ። ከአካባቢው ከአዲስ አበባ በ175 ኪሎ ሜትር ርቀት ላይ በአርሲ ዞን ጀጆ ወረዳ ውስጥ በሚገኘው አፍሪካ ጁስ ቲቪላ አክሲዮን ኩባንያ ላይ የኦነግ ታጣቂዎች በከፈቱት ጥቃት 9 ሰዎች ተገድለዋል። ጸረዝቦቹ በከፈቱት ጥቃት የኩባንያው ጁስ መጨመቂያ ፋብሪካ በሚገኝበት የረሻ ግቢ ውስጥ የሚኖሩ 4 ሰራተኞችና ታጣቂዎቹ ከአካባቢው ይዘው ያመጧቸውን 5 ሰዎች መግደላቸውን የኩባንያው ሰራተኞች ገልጸዋል። ጥቃት የደረሰበት አንድ ግለሰብ ወደ ሆስፒታል እየመጣ ሕይወቱ ማለፉን በጥይት የተመታ ሌላ የኩባንያው ሰራተኛ ደግሞ አሁንም በሕክምና ላይ እንደሚገኝ ተገልጿል። የኩባንያው ሰራተኞች እንደሚገልጹት ታጣቂዎቹ ጥቃት የከፈቱት ከምሽቱ 1:45 አካባቢ ሲሆን በኩባንያው ግቢ ውስጥ የሚገኙ ቤቶችን ገንጥለው በመግባት ዘረፋና ጥቃት ፈጽመዋል። ሸዋ የባኮ ትቤ ወረዳና የምስራቅ ወለጋ ዞን የጉብስ የወረዳ ያማረው ማህበረሰብ አሁንም የድረስልን ጥሪ ያስተጋባ መሆኑ ተነገረ። የኦሬድ ኦነግ ጨፍጫፊ ቡድን ሸወካ በተባለ ቦታ አማራዎችን እየገደሉም እያገቱም ወስደዋል። የአካባቢው ኗሪዎች የማያባረው የአማራ የደም ዝናብ በወለጋ በባኮ ትቤ ወረዳ ዛሬም እንደዚህ ቀደሙ እየፈሰሰ ነው ብለዋል። አማራን የኔ ማህበረሰብ ነው የሚለው የለም ወይ ሲሉ ኗሪዎቹ በሲቃ ድምጽ በመሬት እያለቀሱ ጠይቀዋል። በመስራቅ ወለጋ ዞን በጉብስዬ ወረዳ ሸወካ በሚባለው አካባቢ ሁለት ንጹሃን አማራዎችን አግተው ወስደዋል። እንደዚህ በተጠና ጥቃት አንድ ሁለት እያልን አለቀን ባካቹ አሁንም ለቀረነው ድረስልን ሲሉም ተማጽነዋል። ሸዋ የባኮት ወረዳ የመስራቅ ወለጋ ዞን አጎራባች በመሆናችን በተጠና መንገድ የጠባብ ጽንፈኞች ጥቃት ሰለባ ሆነናል ብለዋል። የኦዴድ ኦነግ አሸባሪ ቡድን እስካፍንጨው የታጠቀ የተደራጀ ቡድን ቢሆንም እንኳን በዚህ የተነሳ የኦነግ ኃይልን ለመፋለም የምንጠራው እኛ የገበሬ ሚሊሾች ነን፣ ሌላ ኃይል እስካሁን የለም፣ ይልቁንም አገዛዙ በእኛ ላይ ጫና እያሳደረብን ነው ሲሉም ቅሬታቸውን አንጸባርቀዋል። አጠቃላይ የምስራቅ ወለጋ ዞን ስር የሚገኙ ወረዳዎችና የገጠር ቀበሌዎች በኦዴድ ኦነግ ጨፍጫፊ ቡድን ስር ሲሆኑ በሲቡ ስር የወረዳ አርብ ገበያ፣ ሸቦካ፣ ለጊያ ቀበሌና ሌሎች የወረዳው ቀበሌዎች በኦነግ ቁጥጥር ስር ናቸው። በእነዚህ ቀበሌዎች የአማራው ማህበረሰብ አጠቃላይ ወጥቷል፣ የቀረው ደግሞ የጨፍጫፊዎች ሰይፍ ሰለባ ሆኗል። በጉብስዬ ወረዳም የእርሻ ልማት ተዘርፏል፣ መሰረተ ልማትም ወድሟል። የኦነግ አደረጃጀት የተመሰረተባቸው አካባቢዎችም ሆነዋል። ከአካባቢዎቹ ተፈናቅለው ወደ ወረዳው በአኖ ከተማ የተጠለሉትም ቀናቸውን በመጠባበቅ ላይ ናቸው፣ እባካችሁ ድረሱልን ሲሉም በምሬት ታብራርተዋል። በመጨረሻም በአራቱም አቅጣጫ ተከቦ የከረመው የባኮት የወረዳ ነዋሪዎች ዛሬ ነፍስ ውጪ ነፍስ ግቢ ላይ መሆናቸውንም ተናግረዋል። የአማራ ህዝብ አሁን ላይ በበርካታ ችግሮች ውስጥ ቢሆንም ለማንነቱ አንድ ሆኖ በመቆም ራሱን ከጥፋት መከላከል አለበት ተባለ። የአማራ ህዝብ ትግል ከድጡ ወደ ማጡ ሆኗል የሚሉት የፖለቲካ አዋቂዎቹ ይህን ችግር ለመቅረፍ የአማራ ህዝብ ለማንነቱ እንደ አንድነት መቆምና ያጋጠሙ ያሉ ችግሮችን በተደራጀ አግባብ መከላከል አለበት ብለዋል። አክለውም የአማራ ህዝብ አሁን ላይ ከለፉት የቅርብ ጊዜ አመታት በተለየ በከሰረ ፖለቲካ ላይ ቆሟል ያሉ ሲሆን ለዚህ ሁሉ ምክንያት የሆኑ የራሳቸውን አስተዋጽኦ ያደረጉት ደግሞ በአዲናውያን የሚያራምዱት የተለጣፊነት ፖለቲካና በህዝቡ ዘንድ ተስፋ የመቁረጥ ስሜት እንደሆነም አብራርተዋል። በተለይ አብን ውስጥ የተሰገሰጉ ራስ ወዳድ ፖለቲከኞች ባስነሱት ችግር ህዝቡ በውዥንብር ውስጥ መሆኑን ችግሩ እንዲጎላ ሆኗል። አማራ አንድ ሆኖ ከመታገል ይልቅ የአማች ፖለቲካን እየመረጠ ስብስብ በመኖሩ ህዝቡ ሰልፍ እንኳን ወጥቶ ተመሳሳይ ሐሳብ አለማራመዱ እና ይህ ክፍተት ላገዛዙ ለዘረኛው የኦዴድ ቡድን ምቹ የመከፋፈል ዘዴ እንዲፈጠር አድርጓል ሲሉ ሐሳባቸውን ጠቁመዋል። ለሰዓቱ የነበረን ዜና የሚመስል ነበር። ከቀሪ የፍኖተ ዲሞክራሲ ዝግጅቶቻችን ጋራ መልካም ቆይታ።
Come on now, you were telling now, and kept.
የሐሙስ ህዳር 1 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ አለዋለውና ሳይመታው ቀረ አለዋለውና ሳይመታው ቀረ ሆኗል የዘረኛው አገዛዝ ነገር ቅጥፈታቸውን ብናምንማኑሮ ሰማይን ባረስን ያሰኛል የወያኔን ጉራና ሀፍረተቢስ ውሸት አምነው የነበሩ ወያኔዎች ዛሬ ሽሬን አስረክቦ አድዋና መቀሌ በአደጋ ላይ ናቸው ሲባል አይን ፍጥጥ የግድ ሆነና መሪዎች ነን ያሉት ከዱን አዋረዱን ጦርነቱን ማቆም ሳይሆን መቀጠል አለብን ወዘተ በሚል ደረታቸውን መምታት ጸጉራቸውን መንጨቱን ተያይዘውታል በውሸት ቀለብ የሚጠረቃ ሆድ እንደሌለው ሁሉ ውሸት በህያ በበቅሎ ብቻንም ፋይዳ አይኖረውም ዘላቂነትንም መላበስ ከቶም አይችልም አሰታቸው እያደር እየተጋለጠ ቀውሳቸው ተባብሷል ያመናቸው ኩም ብሏል አፍሯል ደጋፊ የነበረውም እያደር መራቁ መሸሹ አልቀረም በዚህም በዚያም ሁኔታውን ያባባሰው ጽንፈኝነት ግን የጋራ አገራችንን እየጎዳ ጥቂቶች ኪሳቸውን እያደለቡ ዝርፊያው መረን ለቆ ፍጅት በያቅጣጫው በስቶ ዋይ ዋይታው ተበራክቶ ኢትዮጵያ ወደ ቀውጢ ገብታለች የነገሮች ውል ማጣት በጣም እንደሚጎዳ አዲስ ነገር አይደለም የኦነግና ሸኔ ዝርፊያና አረመኔያዊ ግድያ በቀጣይነት እየታየ ነው አገዛዙ ግድብ በግድብ ስራ ጨረስኩ ለኬንያ መሸጥ ጀመርኩ ሲል ቢደመጥም በአዲስ አበባ በቀን መብራት ጠፍቶ ሌሊት ሰው በተኛበት መጣው እንደሚል ዜጎች እየታዘቡ ነው በትግራይ የኩንታል ጤፋጋ በእኩል ቀንሷል ሰውም ተደስቷል ሲሉን በባዕድ አገር ነዋሪ የወያኔ አባላትና ደጋፊዎች ወያኔ መሳሪያ እንዴት ሊያወርድ ተስማማ ብለው በድንጋጤ ስጋትን ያሰማሉ ሻቢያ ላለው ሁኔታ ማዕከል ሆኖ ሳለ በድርድሩ አለመገኘቱና ሻቢያ ከትግራይ ይውጣ ሲባል ቆይቶ ስምምነታቸው ይህን በተመለከተ ምንም አለመተንፈሱ የወያኔ ደጋፊዎች ሸጡን እንዲሉ አድርጓቸዋል በዚህም በዚያም ውጥን ነው ያገዛዙ አጫፋሪዎች ብቻ ናቸው ሰላምና እድገት የሚታያቸው በጥቅም የተጋረደ አይን ሐቅን የማየት ችሎታ የለውም ትክክል ነው ነገር ውል ሲያጣ ወይም ውሉን ማስተዋል ሲያቀጥ በተፈጥሮ ህግ መሰረት የሚከሰተውንም ለመረዳት ያቅታል አብዮት በግብታዊነት ፈነዳ ቢባልም ለእሳቱ እንጨት ሲከምር የቆየው ተጨባጭ ሁኔታ ነው አብዮታዊ ሁኔታ በዘፈቀደ አይከሰትም አይመጣም ግብታዊነት መሳይና አንጻራዊ ነው የፈረደበት ዋለልኝ ያበጠው ይፈንዳ ብሎ ሊደብቁት የሞከሩትን ስላጋለጠው በሱ የብሔር ብሔረሰብ ቅራኔ ያልተፈጠረም ኢህአፓም ይህን ችግር ሊፈታና የድርጅትን ጥያቄ በበጎ ሊመልስ ሲጥር የሌለ ችግርን አልቀፈቀፈም አገዛዙ የተስማማው ህዝብ ምንኛ ቢከፈከስ ወደ አመጽ አይገፋም ትግል ምን ያህል ከባድ መራራና መስዋዕትነትን ጠያቂ መሆኑን የሚያውቁት ወደ እሳቱ ተጃጅለውና ግድየለሽ ሆነው የሚገቡ አይሆኑም የቀድሞ ፊውዳሎች የባላባትና ጨቋኝ ስርዓታቸው ያመጣባቸውን አመጽ ተማሪዎች አመጡብን ብለው ሲያማርሩ ተደምጠዋል ለትግል ፍንዳታ ለአብዮት መከታተልና መፋፋም ተጨባጭ ሁኔታ የሚያመች መሆን አለበት የካቲት አብዮት የናበራገሙና አያሌ ላብ አደረች ያመጹና የተገደሉ አርሶ አደረች ተቃውሞ ሰልፍ አድርገው የተሰዉ ተማሪዎች የተጋዙ የተሳደዱ ምሁራንና ተራማጆች የሽወች መስዋዕትነት ድልዳል የሆነለት ነው የሆነ ክስተት ቢጭራውም ለመፈንዳቱ ክብሪት ማገዶ የሆነው ሲፈስ የቆየው ደምና ሲካሄድም የባጀው የህብረተሰቡ ትግል ነው አብዮት የጥቂቶች ሴራ ውጤት ሳይሆን የብዙሃኑ በቃኝና እንቢታ ክስተት ነው ድርጅቶችም ቢሆኑ ሁኔታው ፈልጎ ህልውናቸውን እውን የሚያደርገው ነው ተጨባጭ ሁኔታ ዘረኛው አገዛዝ ወደ ውድቀት እየተንፋቀቀ መሆኑን ሲያሳይ ከዚህ ውድቀቱም ልዩ ኃይል ወዘተ ብሎ የሚኮለኩለው ታጣቂ ኃይል ከቶም የሚያድነው አይሆንም ጭፍሮቹና ደጋፊዎቹም ብዙ ማደናገሪያ ቢነዙም ወገናቸውን ክደውና ለሆዳቸው አድረው ለዘረኛው አገዛዝ ጥብቅና ቢቆሙም ታጋይና አገር ወዳዱን ኃይል ሊያከስሙ ቢጥሩም ድሮን መድፍ ቢሰበስቡም ከአሳፋሪ መጨረሻቸው መቼም አያመልጡም ማለትም የኮሎኔሉ ዘረኛ አገዛዝ የቀድሞ ቀጣሪውን የወያኔ እድሜ እንኳን ሳያገኝ ወዳቂ ነው ወያኔን ወጋሁት አጣፋውት ይያለ በተጨባጭ ግን ለወያኔ የሚበጅ እርምጃ ሲወስድ የቆየው የኮሎኔሉ አገዛዝ አሁንም ቢሆን አገር ወዳዱን ይማግዳል እንጂ ሌላ የወያኔ ጠላት ከጎኑ ሆኖ ባያስቸግረው ወያኔ ላይ እንቧጮም የሚያነሳ አይሆንም የኦሮሞ ጠባቦችን የሚያስጓራው ዋናው ዛር አማራ የሚባለው ብቻ መሆኑን ራሳቸውን አይከዱትም ከወያኔ ጋር ጦርነት ገባን ይያሉ ሸኔ በሚል ስማቸው በዚያው አማራው ላይ ፍጅት ያካሂዳሉ ዘርፈው የነበረውን መሬት ለማስመለስ ደግሞ እነ ወያኔ ጌቶቻቸውን ይማጸናሉ ሊዋጉም ይፍጨረጨራሉ ይህን ሀቅ የሚክዱ ዘረኞችና ወያኔዎች ናቸው ራሳቸውን አገር ወዳድ ኢትዮጵያዊ አማራ አፋር ወዘተ እያሉ ግን የዘረኞቹ መንጋ አወዳሽና አሞጋሽ የሚሆኑት የት ተወለድ የት ሰልፋቸውና ይዘታቸው ጸረ ኢትዮጵያ ነው ተጨባጭ ሁኔታ ሀቅ የሚለን ይህንኑ ነው ከዘረኞች መሞዳሞድ ማብቃት ማብተም አለበት በጋራና ኢትዮጵያዊ ትግላችን ዘረኞች በሞላ ይውደሙ አገር ግን አገር ነች ከህይወት አሰፋ ህዝባችን ለአያሌ ዘመናት የአጉል ልማት ተጠቂ ሆኖ የቆየውን ያህል የኋላ ቀርነትና የድርብ ጭቆና ማዕት ሲወርድበት እንደኖረ የታሪክ መረጃዎች ይጠቁማሉ ገዢዎቹ ከኋላ ቀርነት ጋር እየተፈራረቁ በጎዱት መጠን አገር አንድ እርምጃ የኋሊት እያዘደመች መኖሯን ከቀደመው ታሪኳ ላይ ቆንጥረን ልናይ እንችላለን። ለአያሌ ዓመታት እንደ ሰው ሳይቆጠር ለማያውቀው የልማድ ባሪያ ተገዢ ሆኖ መቆየቱ ሳያንስ ለሰውኛ ልማዳዊ መንፈስም ገባር ሆኖ እንደቆየ መረዳት ይቻላል። ማይምነትንና ድህነትን ከዘማዳዊ አኗኗሩ ጋር በማቆራኘት ዘመነኛ የልማት ባርነት እስኪመጣ ድረስ አምባገነኖች የቻሉትን ሁሉ በደል ፈጽመውበታል። ለስልጣናቸው መደላደል ሲሉም ባልተገባ ልማት እጅግሩ ጠፍ ንገው የቆም እስረኛ እንዲሆን ያልፈጠሩት የተንኮል ገመድም አልነበረም። በዚህም መሰረት ህዝብን በተለያየ መንገድ በማሰቃየት አንገት ደፍቶ እንዲኖር የማድረጉ ዘዴ አንደኛው የገዢዎች እኩይ ልማዳዊ መንፈስ ሆኖ ቆይቷል። አሁን በዘመንኛው ስርዓት ደግሞ ወጣቱን ክፍል የደባል ሱስ ተጠቂ በማድረግ አፈናና ግድያቸውን ጨምረው እየተሳቀቀ እንዲኖር የማይጠቅሱት የተንኮል አንቀጽ የለም። ገለባ የሆነ የትምህርት ስርዓት ዘርግተው በእውቀት ችግር እንዲሰቃይ ካደረጉ በኋላ በየሄደበት ሁሉ እየቀለለ እንዲኖር ያልፈጸሙት በደልም አልተገኘም። አምረው ዝጎ ታሪኩንና ራሱን እንዲረሳ የሆነበትን የክፋት ልማድ ለማረጋገጥም ሆነ የገዢዎቻችንን ገበና ለመግለጽ በየጫት ቤቱ የሚውለውን ወጣት መቃኘቱ በቂ ይሆናል። ይህ ደግሞ ካሮጌው ስርዓት የዞረ የዘመነኛው አገዛዝ ውርስ በመሆኑ የግፍና የስቃይ ባለቤት የሆኑት ብልግናዎች ሳይቀሩ ውርሱን ተረክበው የመከራ ሸቀጣቸውን ያራግፉበት ይዘዋል። በዚህ መሰረት ብዙን ጊዜ ለዚህ አይነቱ በደል ተጠቂ የሚሆነው የህብረተሰብ ክፍል ደግሞ መከረኛው ወጣቱ መሆኑ ይታወቃል። ይሁን እንጂ በኑሮ ውድነት አጨናንቀው በየጎዳናው ብቻውን ይያወራ እንዲሄድ የፈረዱበትን የድሜ ባለጸጋ የህዝብ ክፍልም የበደላቸው ተጠቂ አድርገውታል። ቅልጽና ይዘት እያወጡ መላውን የህብረተሰብ ክፍል የማንነት ሀብቱን ቀምተው የነጻነት ረሃብተኛ በማድረግ መጪውን ዘመን አሻግሮ እንዳይ የአፈና ጨርቅ ጋርደው እያደናበሩት መሆኑ ግልጽ ነው። በዚህም የተነሳ መገንጠልን ያላመጥ ዘንድ ብሔርን አስነክሰው ማንነቱን እንዲረሳ ካስደረጉት በኋላ ያልፈላ የፖለቲካ ጉሽግተው በየጎዳናው እየተፋ እንዲውል ያደረጉበትንም ክስተት ማንሳት ይቻላል። ያሮጌ ስርዓት ተሸካሚዎች ወጣቱን ክፍል አምሮን ስቶ ሰማይ መረቱ እንዲዞርበት በማድረግ የቆመባት መሬት እስከዳው ድረስ ያልቆፈሩት ስርቻ የለም። ደግነቱ በደም የታነጸች አባቶች ርስት ስለሆነች የቆፈሩትን ያክል ቢቆፍሩም እነርሱ ተናዱ እንጂ ልትናድላቸው አልቻለችም። ለምን ከተባለም የቃል ኪዳን ምድር በመሆኗ እነርሱ ተነደው እስኪያልቁ ድረስ የቻሉትን ያክል ቢጥሩ ከቶውንም ልትናድላቸው አትችልምና ነው። ለዚህም ነው አምባገነኖች ህዝብን ረጅም ገደል ውስጥ ሊከቱት ያላቸውን ኃይላማት በተጠቀሙ ማግስት ሰንሱነትን አትርፈው አለ የተባለውን ውርደት ሁሉ የሚከናነቡት። ይሁን እንጂ የሞት ሞቱን ታግሎ ነፍሱን ያተረፈ ዜጋ በርካታ ቢሆንም በከፋው የበደል በትራቸው ቀጥቅጠው መዳረሻ ያሳጡትን ህዝብ ብናሰላው ቁጥሩ ቀላል አይደለም። መዳረሻቸው ተፍቶ ካልታወቁት ከእልፍ አላፍ ዜጎቻችን መካከል ለማንነቱ ሲታገል እየታፈነ ተወስዶ የተጨፈጨፈው የወልቃይት አማራ ህዝብ አንዱ ነው። የአማራ ማንነቱን ተቀምቶ መሬቱ ሊወሰድ ተንኮሉ ሲሸረብ አላስተካም በማለቱ አረመኔ ወያኔ የፈጸመው ዘግናኝ ግፍ መሆኑ ነው። በሌላ በኩል የመንግስቱ ኃይለ ማርያም ወታደራዊ አገዛዝ ለህዝብ እንደማይበጅ የተረዳው ኢሕአፓ ሁለገብ ትግል በማጧጧፍ ህዝብን እያታገለ በነበረበት ወቅት የተፈጸመውን ግፍ እናስታውሳለን። ለህዝብ የሚከፈል መስዋዕትነት ቀላል አይደለምና አያሌ ታጋይ ልጆቹን ገብሯል። ይህ ማለት ደግሞ ትግራይ ውስጥ በወያኔ ደብዛቸው የጠፋው የኢሕአፓ ታጋዮችን በሁለተኛ ደረጃ አይተን ማለት ነው። በሶስተኛ ደረጃ ልናየው የሚገባን ደግሞ የአዲሱን ወንጀለኛ ሹም ጉዳይ ነው። ከባንክ ዘርፊያው በተጨማሪ በሺዎች የሚቆጠሩ ዜጎቻችንን ለስቃይ ዳርጎ ሳያበቃ የደምቢዶሎ ዩኒቨርሲቲ የአማራ ሴት ተማሪዎችን ደብዛቸው እንዲጠፋ ማስደረጉ ነው። የዜጎቻቸውን መዳረሻ እያስጠፉ አገር እንመራለን ማለት ደግሞ ፌዝና ጨዋታ መሆኑን ከልብ መረዳትን ይጠይቃል። ህዝብን ሽጦ አገር እገዛለሁ ማለት ምን አይነት እብደት እንደሆነ በጥሞና ላስተዋለው ሁሉ ትርጉም ለመስጠት የሚቸግር አይመስለኝም። ከንጉሱም ይሁን ከደርግ የባሰበት የወያኔው ተኩላ ብልጽግናን መርቶ አገር ሊያስጠፋና ህዝብ ሊያስጨርስ ጥርሱን አግጥቶ የተነሳ መሆኑን በቀላሉ መረዳት ይችላል። ወዲ አገሬ ህዝቦች፣ ይባን በእንዲህ እንዳለ ሆኖ ወጣቱን የህብረተሰብ ክፍል የእናት አገር ወግና ባህሉን አስጥለው የባዕዳንን ልማድ በግዳጅ ሲጭኑበት እንደቆዩ ሁላችንም የምናውቀው ጉዳይ ነው። የቀደመው እንዳለ ሆኖ ምን ሊያስከትል እንደሚችል መገመት በማይችሉ የደንቆሮ ስብስቦች ተከበን የኖርነውን ያህል ዛሬም የብልጽግና ግሞች ትውልዱን እየበከሉ አገር ማቆሸሻቸውን ስራዬ ብለው ተያይዘውታል። እነኚሁ አዲስ ገብ የዘረኛ ስብስቦች ወጣቱን ከጫትና ከሐሺሽ ጋር አቆራኝተው ራሱን ስቶ እንዲወድቅ ያልቆፈሩት ጉራንጉር የለም። ተጠፍንጎ በታሰረበት ሱሳዊ ልማድ ምክንያት ከቆፈሩት ጉድጓድ ውስጥ ሊገባ ሲቃስት እየተመለከቱ አይተው እንዳላዩ የሚሆኑትን ነገር መናገር አይቻልም። ደስታቸውን መቆጣጠር እስኪያቅታቸው ድረስ ይፍነሸነሻሉ። ሰው በዜጋው ስቃይ ሲደሰት ማየትን የመሰለ አስነዋሪ ነገር ያለ አይመስለኝም። በክፋት የሚናጡት የእኛዎቹ ቀኝ አዝማቾች ዜጎች ግራ ተገባብተው ሲጀናበሩ እነሱ አገሪቱን በድንቁርና ከበው እንዳሻቸው ይጨማልቁባታል። ድሮውንም የፈለጉት ይሄን ነበርና እስኪበቃቸው ድረስ እየተጫወቱብን ይገኛሉ። ተወልዶ ባደገባት አገር ላይ ስደተኛ ሆኖና የላስቲክ ድንኳን ዘርግቶ የጎዳና ህይወቱን እንዲመራ ደፍተረው ሲያስወጡት ጉልበት እንጂ አመሮ የሌላቸው መሆኑን መረዳት ይቻላል። አገራችን በሁለገብ ችግር ምክንያት አብይ አህመድ በሚሉት ደንቆሮ አረመኔ ቅርቃር ውስጥ እየገባች መሆኗን የምንናገረው ከዚህ የተነሳ ነው። ሰውየው የለየለት ኮቴቪስ ነጠላ እንደሆነ ምንም ጥርጥር የለውም። የወሬ ጣቃ መቀርደድ ለሀገር ይበጅ ይመስል እንቶፈንቶ ንግግሩ ከልካልፏል። ደግነቱ ከጭራቆቹ መለስ ዜናዊና ስብሃት የተማረው ግብዝነትን ስለሆነ አወዳደቁም ሆነ አጠፋፉ እንደዚያው እንደሚሆን እኔ በበኩሌ እንክት አድርጌ አምናለሁ። ከዚህ በተረፈ የገቢ ምንጫችን ነው በሚሉት የደንቆሮ ፍልስፍና ምክንያት የአርሶ አደሩን መሬት በጫት ማጣበቡን ተያይዘውታል። ለምን ከተባለ ደግሞ ህዝብን በተለይ ወጣቱን በሱሰኝነት ቆራኛ ተብትበው የአገር አለኝታውን አእምሮ በማደንዘዝ ጠባብ በሆነ ህሊናቸው የጠበበ አገዛዛቸውን ለማስፈናውና ነው። ሁሉም የሚገርመው ደግሞ ለሱስ ካስተማሩት ብሶተኛ ህዝብ በላይ እነርሱ በአልኮል እየጠነበዙ በሐሺሽ እየነሆለሉ ሱሰኞች ሆነው አገርን ገደል አፋፍ ማድረሳቸው ነው። የምርጃ ገንዘብ እጃቸው ሲገባማ የሚሆኑትን አጥተው ጫት መቃም ብቻ ሳይሆን በሐሺሽ እየደነዘዙ ህዝብ ላይ መከራን እያጨዱ ይከምሩበታል። በዚህም መሰረት እቡይነት አንጓሎ የጣራቸው የመልካም ሰብዕና ረሃብተኞች እንደሆኑ ከዚህ ላይ መረዳት ይቻላል። በመሆኑም ሰክረውም ሆነ መርቀነው በግድ ያስታወሱትን ብሶተኛ ህዝብ ጧት መርሳት ሲጀምሩ ጭንቅላታቸው ባዶውን የቀረቀፈው መሆኑን ምሳሌ እያነሳን ልናወራ እንችላለን። መረን ከለቀቀው ባህሪያቸው የተነሳ በረሃብ እየተሰቃየ ያለውን ዜጋ መርሳትም ብቻ ሳይሆን አስታውሰውትም አያውቁም። አብዛኛውን ጊዜ ህዝብን በመናቅ ለማወናበድ ሲውረገረጉ ይስተዋላል። መቼም የወጣላቸው አወናባጆች ናቸውና አያደርጉትም ብሎ የሚከራከር ዜጋ ካለ ራሱም በወንጀላቸው ተላልፎ በግብረ አበርነት የሚቆጠር ብቻ ነው። በዚህም መሰረት እርዳታ የመጣውን የተረጂ ስንዴና ዘይት እስከ መሸጥ ደርሰው በየሆቴሉ አልኮል እየተጋቱ ሲያመሹ አፍረት የሚባል ነገር አይነካካቸውም። ከልክ በላይ በአልኮል ጠንብዘው በጠጡት መጠን የድሃ ህዝብ ሀብት መሆኑን ረስተው በተጋቱት ልክ ሐሞት እየተፉ ማደሩም እንደዚሁ የባሪያቸው ነው። በጣም የሚገርመው ደግሞ አንዳንዶቹ የብልጽግና ካድሬዎች በሚዘርፉት ገንዘብ ትዳራቸውን ረስተው ዝሙት ሳይቀር ሲፈጽሙ መገኘታቸው ነው። ምን ያህል አብረተ ቢቶች እንደሆኑ ከዚህ መረዳት ይቻላል። የቃል ኪዳን ቀለበታቸውን እንኳ ለማክበር ያልቻሉ ሴሰኞች ናቸው። ለነገሩማ ለህዝብ ያልታመኑ ፍጥሮች ሆነው ሳለ ለትዳር ቃል ኪዳን ይታመናሉ ብሎ መጠበቅ የዋህነት ነው። የለየለት ርካሽነት ማለት እንግዲህ ይሄ ነው። አገር ማፍረስና ታሪክን ማጥፋት የወያኔ ወራሽ የሆነው ብልጽግና ፓርቲ ቀዳሚ ተግባር ከሆነ ከሁለተኛ ደረጃ ደግሞ ምዝበራ፣ ስካርና ዝሙት እንደ ቀደም ተከተላቸው የዘወትር ተግባሮቻቸው ናቸው ማለት ይቻላል። አገር ተመራች ከተባለ እንግዲህ ይሄ መሆኑ ነው። የእልፍ አላፍ ከርታታዎች አገር የሆነችው ይቺ ምድር እስከ መቼ ድረስ እንደነዚህ ባሉ ቆሻሻ ሰካራሞች እየተበከለች እንደምትኖር ግን እግዚአብሔር ይወቀው። መቼም እንዘርዝረው ብለን ከተነሳን ብዙ ነገር ልንዘረዝር እንችላለን። በዓመት አንድ መጽሐፍ እንኳ ለማንበብ አቅም እንዳይኖረው ማድረጋቸው ሳያንስ ስነ ልቦናው ተሰልቦ የጋንጃ በአጠቃላይ ባደንዛዥ እጾች ደባል ሱስ መጫወቻ እንድንሆን ማድረጋቸው ከበደልም በላይ በደል ሆኖ ተመዝግቦባቸዋል። ተዘርዝሮ ከማያልቀው የገዢዎቻችን የበደል ተግባር ውስጥ ብዙዎቹ በወጣቱ ላይ እየተፈጸሙ የቆዩት አሳዛኝ ጥፎች ለመሆናቸው ታሪካችንን መዳሰሱ ተገቢ ይሆናል። ትውልድ የማይረሳው ዘግናኝ ጭፍጨፋና እንግልት ዋና ዋናዎቹ ሲሆኑ ታሪኩን በርዘው ታሪክ አልባ እንዲሆን ያደረጉበትም ጥረት ከዚህ ውስጥ አንዱ መሆኑ አልቀረም። ውድ የአገሬ ህዝቦች፣ የግፋቸው ጉዳይ ሊነገር የማይችል የዚች አገር ሸክም መሆኑን ጥቂቶች ቢክዱም ብዙሃኑ የሚስማሙበት ስለሆነ የሚያከራክረን ጉዳይ አይሆንም። ዘር ማንዘራቸውን በቅንጦት ኑሮ እየመሩ ብዙሃኑን ለልመና ዳርገው የጭካኔ ድንበራቸውን ሊያሳዩን ብዙ ጥረዋል። እንዲህ አይነቱ አሳፋሪም ሆነ አሳዛኝ ድርጊት የተለመደ ቢሆንም
اگر شتو حزب لبارنت ماسمامات مالت گن لابی احمد وان نایرمنی نت مدگلی چهون آل مالت یاس کلال این تکتلوم حزب فرستو لحزب یه مگ زمری الو تالن باله کتر یال تماروان بابلنوی سوان لیوتو گفاچون سیاس کترون اندنورو یه تاریک مزاگب بچت چنی مسکرالو یه مسادرات مسمهرت پروگرام مزرگتو بلمسو چن استماره تبالون مایم گلده سب ماستاوست تگویونال الفالاس یه تمارو اتاتو چچن ناردو بلتو منگستو ویوای سنیا چراک فتور نبر ارمانی منگستو یاگر والتام یونون یان تولد چک چکو سچر رسگن لمنیالو آل نبرم یه تر رفن نگر بینور گن هزن لسکای درگو اگری آوچ اینکال بحال هاراری لای آونم بتنن دلک که قیازاون تنورو جوتون مقفاتو نو اگو یک خونو سن لزاریم ناگرات چیوابی یحمد ناجلیو چیابو نبسوی بزوتنی هل هزب چدا خونو سیال لمنیم بیلو قررات نگام بزام یالمونو نگر نو مندزی نوی پارلا مالای سی چفر کبروی زوی زلوی نبرو تن گبر بلو چننا ستاو سننا مریس لت اببواچو زمنو ورکینیا وچ دگمو اندان نگرو چلاورا የተማራ ኃይል እንደ ቀጠል እየረገፈ በነበረበት ወቅት ኮልማስቶችን አስተማረ ወይም ያገር ድንበርን አስከበረ እየተባለ ይሞካሽ የነበረውን ሰው በላ አገር ቤት እንዲገባ የሚማጸኑ ጥቂቶች አለመሆናቸው ደግሞ ግርም ያሰኛል። ሰው ገዳዩን ወዶ እንዳለው ዘፋኝ ማይነት መሆኑ ነው። የዚያ ትውልድ ፍርቶች ታግለው የወደቁት ለህዝባቸው ነጻነት ፍለጋ ሲባዝኑ እንጂ የሰው ቤት በርብረው ወይም የሰው ሚስት ቀምተው እንዳልሆነ ደርቦች ራሳቸው ይመሰክራሉ። በጅምላ ተጨፍጨፈው ሬሳቸው በያውራ ጓዳናው ተዘርሮ ያለው ያን የመሰለ ቅዱስ ተግባር ሲፈጽሙ እንደነበርም የደርግ ጭራቆች ሊናገሩ ይችላሉ። ነገር ግን አረመኔው ጨፍጫፊ መንግስቱ መሆኑ ተዘንግቶ ወደ አገር ቤት ይመለስልን እየተባለ መወትወቱ እውነትም ሰው ገዳዩን ወዶ ነው ነገሩ። መንግስቱ አይደለም በህይወቱ ቆሞ ሞቶ እንኳን ሬሳው ቢመጣ የኢትዮጵያ እናቶች አረ አፈር ያለብሱታል ብዬ አላምንም። لمن يميلين كلم ملسين بيدر لما قوية تفلقالو ياما ليه لمن قستوهن لمن لزيناوي عليهم دقمو لهاي لماريام دسالين يميهون لزينيا واشو قطرينيا يتوسن يبرت سبك فلچرا قلتو يدروي يميادر اينورم لمالت اي جالم مغنياتهم وجنبر النافرات تقمن نارك كاشنت دهنت النقد يلشنت عندن هز يميقر لونام باقرنن اندي كبل يافكددو تعلنا نو لازين نو نتعوستو حد كن بميان لحد تامامو تيلك تاك برس بسوي يتاقوازه قوس قوال لاهي وسون يمي ماراو ونتان بميقر ردمن فسيت شفن ايبرتا سبك فلدقمو ولو عدرو عمشاش لاي حاقو بيقلت اللتم يتاقاين قوزو ماستقاقو المشالون بزو جزي ايسانو نورنال ብዙ ጊዜ መታየቱ ብቻም ሳይሆን ሳይፈልስ ወርቶን ያለፈ ስለመሆኑ ታሪካችንን መዳሰሱ ጠቃሚ ይመስለኛል። በዚህ መዘረት የመከራችን ጫፍ አልታይ ብሎ አድማስ ሙሉ ጨለማ ወርሶን መኖራችንን እስኪበቃን ድረስ ሁሉንም አይተናል። አቆን መንገድ በመተው ያሰብ ጎዳናን ይዘን ስንሰቃይ ሳለ አበሳችን የሚረዝም መሆኑን ግን ልብ ሳንለው ኖረናል። ይህ ሊሆንበት የቻለው ዋናው ምክንያት ደግሞ የገዢዎቻችን አዚም ሊለቀን ስላልቻለ የሰውኛ ለማዳዊ ያገዛዝ መንፈሳቸው ተጭኖን ያለ በመሆኑ ነው። ይህን ሰበብ አድርጎም የመንግስት ቅርጽ ያለው የሽፍታ ስብስብ ሀገር ያመሰ መሆኑን سنነግራቸው ዘም ሊሰጡን ይከጅላሉ። የልባቸው ይድረስ ብለን سنስጡን سنላቸው ደግሞ የፈረደበት ንፍጠኛን ያነሳሉ። ንፍጠኛ ምንድነው سنላቸው ንፍጠኛ ገዳይ ነው ይሉናል። ማንን ገደለ ስንላቸው ደግሞ የፈረደበትን የኦሮሞ ህዝብ ይጠራሉ። ንፍጠኛ የገደለው የውጭ ወራሪን እንጂ ወገኑን አይደለም እያል ለናስረዳቸው ስንሞክር ጣሊያንና እንግሊዝን ፈጽሞ ማስተዋወስ ይሳናቸዋል። የሰው ደም ጠጥቶ አልጠግብ ያለውን የጭራቅ ስብስብ ስናነሳባቸው ግን ጸጉራቸው ይቆምና የሚሆኑትን ያጣሉ። የሰይጣን ጭፍሮች ሰይጣንን እንጂ መልአክን እንደማይከተሉ ግልጽ ነው። ወነች ሸኔና በጭፍሮቹ መካከለ ያለው ሁኔታም ይህን ይመስላል። ብቻ የህሊና በሲሮች ሐሳብ ምን ጊዜም ቢሆን ይኸው ስለሆነ ብዙም አይገርመንም። እነርሱ ካልተፈጠሩበት ዘመን ጀምሮ ዛሬ የሚፈነጩባትን ምድር ያቆየልን የአማራ ህዝብ መሆኑን ባለማወቃቸው ወይም ሊያውቁት ባለመፈለጋቸው እንደሆነ ምን ተረጥረም ሰዎቹ የበታችነት መንፈሳን ቆያን ጋላክታቸው መሆኑን ግን ለመረዳት እንችላለን። በመሆኑም እነኚህ ግዑዛን ፍጥረት ሳራል ከመሱም እንጂ በልተው የማይጠግቡ የጋማ ከብቶች መሆናቸው ደናርገው ስላሳዩን እናመሰግናቸዋለን። ያማለ ይህ ያገዛዙ ደጋፊዎች የሆነው ሁሉ አጥቀን አንቀረን በተፋነው መጠን አሰት ወደ ውስጣችን ገብቶ ውጅንብር እየናጠነውና ተደነባብረን ልንጠፋ ተመቻችተናል። አቃል ገባን እያለ በገዢዎች አሰት ተማርከን ከአራት አስርት ዓመት በላይ የነጻነት ምስጢራችንን አሳልፈን ስንጥረት የቆየንበት ታሪካችን በስፋት ተጽፎ ተቀምጧል። ከዚህም የተነሳ በዘመኑ የከፋው መላችን ሆኖ ለመመዝገብም በቅቷል ማለት ይቻላል። ያለመብሰላችን ወይም በፍርሃት መናጣችን አልያም ደግሞ በሆነ ልማድ መጠፍ ነጋችን ይሁን አይሁን አላውቅም። ነገር ግን በምድረ በዳ የድንቁርና ድንኳን ውስጥ ጨለማ ጋርዶን አበሳ እየቆጠርን ያለን ስለመሆናችን ግን መናገር እችላለሁ። እውነታን ተቀብለንና ለእውነት ሟች ሆነን አጥቁን ዳር አድርሰነው ቢሆን ኖሮ ሁኔታዎች ተቀያይረው በመጡ ነበር። ነገር ግን አንገት መድፋት አመላችን ሆነና የነመለስን ቅርሻት ደፍተን ሳንጨርስ የናብይ አህመድን ልጋግ መጥረግ ጀምረናል። እስከመቼ ድረስ ቅርሻት ጠራጊዎች ሆነን እንደምንኖር ግን እንዲነግረኝ የምጠይቀው ሰው ፈልጋለሁ። ይሃፓ ለህዝብ ብለው አሳር ስዳቸውን እያዩ አበሳን በተቀበሉ አባላቱ አማካኝነት መራር መስዋዕትነትን ከፍሏል። ይህን ሀቅ ያልተቀበሉ ዜጎች ቢኖሩ ደርግና የደርግ ርዝራዦች የመጀመሪያዎቹ ሲሆኑ፣ ኦነግ፣ ሻቢያና ወያኔ ከናጫፋሪዎቻቸው በሁለተኛ ደረጃ ይከተላሉ። በሶስተኛ ደረጃ ለማስቀመጥ ከተፈለገም ባዕዳንን ማስገባት ይቻላል። ዞሮ ዞሮ ኢህአፓ ለህዝብና ለአገር ብሎ ያን ሁሉ መሪር መስዋዕትነት ሲከፍል ዳር ቆሞ እሳት ይሞቅ የነበረው ዜጋ ሁሉ ኢትዮጵያን ለማስበላት በቅቷል። ይህ ነው ዋናው ቁም ነገር። ሌላው ቀላል ነው። የሆነው ሆነና ዛሬም አበሳችን ከአብይ አህመድ አገዛዝ ጋር እንደሆነ ማስተዋል ለሚችል ሰው ሁሉ ጉዳዩ ግልጽ ነው። ልጆቻቸውን በውጭ አገር ዘመናዊ ትምህርት እያስተማሩ የድሃውን ህዝብ ልጆች ግን ለዘመናዊው ሱልፍ አጋልጠው እያዛጋ እንዲውል ማድረጋቸው አቆኗል። ይህ አይነቱ ተግባር ደግሞ ከላይ ለመጥቀስ እንደሞከርኩት ሰውኛ የገዢ ልማድ ተግባር መሆኑ ነው። ከዚህም አንፃር ወግና ባህላችን እየራቀ እንዲሄድ የማይፈነቅሉት ድንጋይ አልተገኘም። የአባቶቻችንን ባህል ስንንቅና ለማናውቀው የባዕዳን ታሪክ ስናጎነብስ በውድ ዋጋ እየገዛን የምንለብሰው ሱሪ ወገባችንን ትቶ ወደ መቀመጫችን ወረደ። ይህ እንዲሆን የፈረዱብን ደግሞ ጥጋበኛ ገዢዎቻችን እንደሆኑ ማንም ሊናገር ይችላል። ወግና ባህላችንን ሰንገው በመያዙ በኩል ወደር አልተገኘላቸውም። በዚህም ሳያበቃ አስተሳሰባችንም ጭምር ወርዶ አገራችንን በጉልበት ልንደፋ ሰፊውን መንገድ እያመቻቹልን ይገኛሉ። ሲጀመር ጥፋቱ ከኛው በመሆኑ ለማንነታችንና ለክብራችን ባለመሞታችን ምክንያት ጫጩቶች አድርገውናል። ጫጩትነት ማለት ደግሞ የማይገባ ነገር ጭሮ አገር እንደማቆሸሽ ማለት ነው። በሌላ አነጋገር አንጎል ወደ ንጥ ሲቀየር አስተሳሰብ ይዘግጥና አመለካከት ሻግቶ የገማ ድርጊትን ይፈጥራል እንደማለት ነው። በዘመነ ብልጽግና ወቅትም ኦነግ ሸኔዎች የሚፈጽሙት ድርጊት ይህን ይመስላል። በሌላ በኩል ደግሞ አበላላችን ሳይቀር ጨዋታና ንግግራችንም ቀጣቷል። ስለ ሙዚቃችን ጉዳይማ ባናወራው መልካም ነበር፣ ነገር ግን ልናወራው የግድ ይለናልና ትንሽ ነገር ላንሳ። አንዳንድ የዘመኑ ዘፈን ተብዬዎች ወደ ጆሮዬ ሲደርሱ ውሻ የጮኸ ይመስለኛል በማለት ሲናገር የሰማሁትን ወዳጄን አስታወሰኝ። ትውልዱ መላቀቱን አጥቶ ከባህል እንዲወጣ በማሰብ በሙዚቃው በኩል ያላደረጉት ነገር የለም። እየተዛቡ የሚታተሙትን የመጽሐፍት አይነትና ብዛት ቁጥራቸውን ሳንረሳ ማለት ነው። ሙዚቃ የአንድን አገር ገጽታና የአንድን ማህበረሰብ ወግ በማንጸባረቅ በኩል ጉልህ ሚና ያለው የህዝብ ቅርስ ስለመሆኑ ብዥታን ሊፈጥር አይገባም። ኢኮኖሚያዊ፣ ፖለቲካዊ፣ ታሪካዊና ማህበራዊ ጉዳዩን ያስራል፣ ይፈታል፣ ይቋጥራል። ሙዚቃ ይህን ያህል ጉልበት አለው። ይሁን እንጂ ገጆች ስልጣን በያዙ ወቅት ለራሳቸው በሚመች አይነት እንዲጣጣሙላቸው ያልፈጠሩ ጫና አይኖርም። ቢያንስ የፍየል ወጣቴን ሽለላ ልብ ይሏል። ደርግ የተራማጅ ክፍሉን ወኔ ለማላሸቅ አስቦ የድምፃዊ ይርዳዱ ባለል ቀረርቶ መጠቀሙን እናስታውሳለን። በሌላ በኩል ግን አምባገነኖችን ሸንቆት የሚያደርግ ዘፈን ሲታተም ደራሲውንና ዘፋኙን ፍለጋ ሲቋጥኑም ታዝበናል። በዚህ ምክንያት በደርጉም ይሁን በወያኔ ብዙዎቹ የክነጥበብ ባለሙያዎች ለእስራትና ለእንግልት ተዳርገው ሲሰቃዩ እንደኖሩ የምናስታውሰው ታሪክ አለ። ይህ አንደኛው የገዢዎች ክፋት ሲሆን፣ ሁለተኛው ደግሞ ከላይ ለመጥቀስ እንደሞከርኩት ከአገር ወግና ባህል ውጭ በማድረግ የጋጠ ወጥነት ቅርስ ያለው ሙዚቃ እንዲታተም እያስደረጉ አዲሱን ትውልድ ሲያላሽቁት ኖረዋል። በዚህም ረገድ ብዙሃኑ የወጣት ክፍል ቅጣም ባሩ ለማይታወቅ ዘፈን እጅ ሰጥቶ ከአገሩ ኮብልሏል። ከአገር መኮብለሉ ባልነለቀ ነበር። ነገር ግን እናትና አባቱ ባህል ወጥቶ ወደማያውቀው ልማድ ሾልኮ መጥፋቱ ደግሞ ግርምቱን ከፍ ያደርገዋል። ከአገሩና ከባህሉ የወጣ ዜጋ ከራሱም ጋር ተጣልቶ ይወጣና የሚሄድበትን ሳያውቅ መሃል መንገድ ላይ ቆዝሞ ለመታየት ይገደዳል። ግራ መጋባት ማለት እንግዲህ ይህ ነው። በዚህ ጊዜ ታዲያ ሹማምንቶቻችን የልባቸውን አይሰሩም ብሎ የሚያስብ ሰው ካለ በብርቱ ተሞኝቷል ማለት ይቻላል። የደራሲያኑንም ጉዳይ ብንወስድ ተመሳሳይ ነው። አቅን አሳትማችሁ ለሕዝብ አቅርባችኋል ተብለው መዳረሻቸው የጠፋ ደራሲያን እንዳሉም ልብ ልንል ይገባል። እንዲህ እያደረጉ ትውልዱን ሽባ አድርገው የልባቸውን ካደረሱ በኋላ የግፍ ጽዋው ሲሞላ ሞትን በስደት ያመለጡ ሲመስል እግር አውጪኝ መርጠው ይፈረጥጣሉ። ይህ ነው እንግዲህ ከላይ በጠቀሉ ለማየት የተቻለው። ከእምነቱና ከባህሉ እንዲወጣ አድርገው አልባሌ ቦታዎችን እንዲያዘወትር ወደ ጎዳና ሲገፈትሩትም ይህን ለመፈጸም ነው። ግፋቸው ብዙ ነው። ይህን ሁሉ ግፍ የሚፈጽሙትም ማንም ቀና ብሎ እንዳያቸውና በአገር ላይ እንደፈለጉ እንዲጨማለቁ ለማስቻል እንደሆነ ለሁሉም ግልጽ ነው። የጭቆና ናዳ እየወረደብን እያለ አካላችን መቁሰሉን ዘንግተን ሁሉን ነገር እርግፍ አድርገን ስንተው ገዢዎቻችን እንደፈለጉ ተጨማለቁብን። ፋሽን የተባለ ቀዳዳ ሱሪ ለብሰን ጫት ቤት መዋሉን ልማድ ስናደርገው ደግሞ ከእኛ በላይ እነርሱ ሊመረቅኑ ይቃጣቸዋል። በዚህም መሰረት ጥቂት የማይባለው የትውልዱ ክፍል ከመራራ ትግል ይልቅ ጨለምተኝነትን መርጦ በዘመናዊ ባርነት የቁም እስረኛ ሊሆን የወደደ ይመስላል። የገዢዎቻችን ያገዛዝ ልማድ ይሄ ሆኖ ሳለ የእኛ ተሽመድምዶ ለመገዛት መውደቅ ደግሞ ምን ያክል ባርነትና ፋቂዎች መሆናችንን ይገልጻል። አባቶች ለክብሯ ዘብ ቆመው በኖርባት ምድር የእኛን ወግ ጥለን የባዕድ አገራት ልማድን ስናነሳ ስንጥል ሳናውቀው አጎንብሰን ልንወድቅ ደርሰናል። ማጎንበሳችን ብቻም ሳይሆን ለመንበርከክ ስንዘጋጅ የለየልን ማፈሪያዎችም ሆነን የአባቶቻችንን አጽም እያረከስ እንገኛለን። በዚህም መሰረት ትውልድ ነጠፈ ለማለት ባይዳዳኝም የነቀዘ የትውልዱ ክፍል እንዳለ ግን መናገር እችላለሁ። የዘረኛ ጫጩት ተፈልፍሎ ምድሯን መበከሉን ለተመለከተ ዜጋ ሁሉ የነቀዘ ትውልድ እንዳለ መረዳት ይችላል ማለት ነው። በመሆኑም በማዕረግ የቆየችልንን አገር ክብሯን አዋርደን ለባዕዳን ምድር ልንሰግድ ስንቋምጥ ማንነታችንን ያለ ክፍያ እንደሸጥን ማወቅ የግድ ይላል። ይህ ተግባራችን ደግሞ የታሪክ ከንቱዎች ሆነን እንድንገኝ አድርጎናል። አባቶች የአባቶቻቸውን አደራ የተወጡት ቃላቸውን ሳያጥፉ በመሆኑ ግዴታቸውን በሚገባ ለመወጣታቸው ተገድለ ድርሳናቸው ውስጥ ብዙውን አይተናል። አላየሁም ወይም አልሰማሁም የሚል ዜጋ ካለ እሱ በአካልም ሆነ በአእምሮ ሽባ ሆኗል ማለት ይቻላል። የአባት ታሪክ ተዘንግቶ የትም ሊደረስ እንደማይቻል ኮኔክሽኖች ቢያውቁት ኖሮ ራቆቱን የቀረ የትውልድ ክፍል ባልተገኘ ነበር። ነገር ግን ይህ ሆነና አባቶቻችን ደማቅ ታሪክ ጽፈው በኖሩበት ምድር እኛ ልጆቻቸው የተደለዘ ሰብዕናችንን ተሸክመን ከቋጠኝ ነውራችን ጋር እንዞራለን። በዚህም ሳቢያ በአደራ በሊታነት እየተከሰስን ያለን ነቀዞች ሆነን ሳለ የሚጨርሰን መርዝ እየተዘጋጀልን መሆኑን ከማወቃችን ላይ ግን ወደኋላ ቀርተናል። በሰለጠነ ዘመን የሰለጠነ አስተሳሰብ ይዘን አገርን መገንባት ሲገባን ቀጥፈኝነትን ተሸክመን ማራገፍ ያፈልጋ መባዘናችንም ሌላ ክስን አጥቶብናል። ለዚህም ይመስላል የተወለደ ቅርፊቶች ያስብለን የቻለው ቅርፊት ደግሞ አንድ ከተጣለ በኋላ ለማገዶ እንጂ መልሶ ዛፍ ሊሆን እንደማይችል የተክልን ተፈጥሯዊ ባህሪ ማየት ይቻላል። ማንነታችን ተጥሎ መፍታችን ተላጠ ማለት ደግሞ ሰብእናችን ከገላችን ላይ ተፈቅፍቆ እንደ ቅርፊት ተጣለ ማለት ነው። የራሳችን የሆነ ምሳሌያዊ አነጋገር የሌለንና በአባቶቻችን ምሳሌያዊ አነጋገር የምንኖር የትውልድ ክፍሎች መሆናችን ይታወቃል። ነገር ግን የነርሱን ወግና ባህል ንቀን ታሪክን ለማንቋሰስን ሞክር የብዙዎቻችን ሰብእና ቅርፊት ሆኖ ለመውደቅ በቅቷል። ለዚህም ደግሞ በነውረኛው አብይ አህመድ የሚታጠቀውንና አገር እየፈጀ ያለውን ሸኔ ተብዮን ጨፍጫፊ ቡድን እንደዋና ምሳሌ መውሰድ ይቻላል። ትልቅ ድፍረትም ነውና በአባቶቻችን ምድር ላይ ክብርን ሽጠን ውርደትን አተረፍ የአባቶቻችን ልጆች መሆናችንም ቀርቶ የገዢዎቻችን ባሪያዎች ሆነንና ከፍ ያለው ክብራችንን አውርደን ጎላ ያለውን ርካሽነትን አንጠልጥለናል። በሐሽሽና በጫት ደንዝዘን የአገር ህመም አልሰማን ባለቁጥር በእናት ምድር ቁስል ውስጥ እንጨት መስደዳችንንም ቀጥለንበታል። እንዴት ከተባለም ደግሞ ብዙዋኑ እንኳንስ ሊጠብቅርና ርቦት እንኳ በአገሩ እንዳይኖር ከሚያደርጉት አረመኔዎች ጋር ስንጨፍር እየኖርን ነውና ነው። አባገነኖቻችን ለአምስት ዓመት ያክል ዜጋን በስደት ለመጨረስ የሰሩትን ግፍ እናስበው በማናለብኝነት ከፈጸሟቸው አሳዛኝ ግፎች ውስጥ ጉልህ ቦታን ይዞ እናገኘዋለን። ብቻቸውን ሊኖሩ የፈለጉ ብቸኛዎች ነበሩና ብዙሃኑን በመገፍተር ጥቂቶችን አጥፈው ሲጃጃሉ መጨረሻቸው ውርደት ሆኖ እንደኖረም የምናውቀው ታሪክ አለ። በዚህም መሰረት እንዳሰቡት አልሆነላቸው ሆኖ እንጂ ቁጥሩ ቀላል ያልሆነ ዜጋ ባህር ውስጥ ሰጥሞ እንዲያልቅላቸው የፈጸሙት በደል ታሪክ ይቅር የማይለው ነው። ብዙ ነገር ረስተንና ብዙ ነገር ትተን ብዙ ነገር አበላሽተን እንጂ ብዙ ነገር ማንሳት ይቻል ነበር። ነገር ግን ትንሽ ጉዳይን ጠልጥለን የምንዞር ባዶዎች ብንሆንም ማውራቱ መልካም ነውና ትንሽ ልቀነጫጭ። ለምሳሌ ያህል በአገራችን ስለሚገኙት ታሪካዊ ቦታዎች ጉዳይ ብንጠየቅ መልሱ ጠፍቶን ጣራ ጣራ ልናይ እንችል ይሆናል። ትልቅ የሞት ሞት ማለት እንግዲህ ይህ ነው። ኢትዮጵያዊ ዜጎች ሆነን ሳለ ኢትዮጵያዊ ጉዳይ ጠፋን ማለት ደግሞ ራሳችንን አጥፍተን የባዕዳንና አምባገነኖቻችን መጫወቻ ለመሆን በቅተናል ማለት ነው። እዚህም የተነሳ የራሳችንን ማንነት ክደን የባህር ማዶን ባህል ለማመን እየቋመጥን ያለን የትውልድ ክፍሎች ስለመሆናችን አንዱ ማረጋገጫ ይሆናል ማለት ነው። ያ ትውልድ ከራሱ አገር አልፎ የባህር ማዶ አገሮችን ገጽታ የተመለከተበት አቅሙ እጅግ የሚገርም እንደነበር ሁላችንም እናስታውሰዋለን። ጥንካሬ ማለት እንግዲህ ይሄን ይመስላል። ፍርሃት ያልፈጠረበትና ለነጻነቱ ህይወቱን ሳይቀር የሚገብር አንበሳ ትውልድ ነበር። ያ ትውልድ ለኔ ካልማት በላይ ነው። አረመኔ ገዢዎቹ ጋር ተገፍቶ በመራር የተጋድሎ መስዋዕትነት ሕያው ታሪኩን ለመጻፍ የበቃ ነበልባል ጦር ማለትም ለኔ እሱ ብቻ ነበር፣ አሁንም እሱ ነው። ጽናትና ቆራጥነት የግል ገንዘቡ የሆነው የዚያ ትውልድ ፈርጥ ሲነሳ ደግሞ ያባ ብቸኛው ሆኖ እናገኘዋለን። ለአገር ሲል ያልሆነው ነገር የለም፣ ሁሉን ነገር ሆኗል፣ ከባድ መከራዎችን ተቀብሏል። ሆነው ይልቅ ያልሆነውን ነገር ፈልጎ ማግኘት ይከብዳል። ሸብረክን ሳያውቅ የተረከበውን አደራ ከግብ ለማድረስ ሁለገብ ትግሉን እያጧጧፈ 50ኛው ዓመት ላይ ደርሷል ሲባልም ሁሉን ነገር ሆኖ ባለፈበት ህይወት ውስጥ አልፎ መሆኑን መረዳት ተገቢ ነው። በዚህም አንፃር ፋሽስቶችና ባንዳዎች ከገንጣይ አስገንጣይ ጋር እየተፈራረቁ በጎዱት መጠን በመክሰም ፈንታ በጽናት እያበበ ትግሉን አፋፍሞ ከግማሽ ምዕት ዓመት የተጋድሎ ዘመኑ ላይ ደርሷል። ውድ የአገሬ ህዝቦች፣ ቅጥረኛው በስቶ ሁለገብ የሆነው መከራችን ከልክ በማለፉ ስቃይ በርትቶብናል። የህግ የበላይነት ጠፍቶ አምባገነናዊ ስርዓት አልበኝነት ከነገሰ ወዲህ አገር የጥቂቶች ልትሆን ጥግ እየደረሰች ነው። ገድለው ሊጨርሱን ማሰባቸው ረፍት እየሰጣቸው አለመሆኑን ከወዲሁ መገንዘብ ይገባል። አገር ከሌለች ወልዶ መሳመም ሆነ አሳድጎ መዳር ዘበት መሆኑን ማወቅ ከምንም በላይ ሊጠበቅ የሚገባው የትግላችን ዘርፍ ነው። ገዢዎቻችን ሲፈልጉ በጦርነትና በረሃብ ህዝብ እያስፈጁና ደባል ሱፍ አስፋፍተው ወጣቱን ለሥራ ፈትነት በመዳረግ አገሪቱን ገዝግዘው ሊጥሉ ቆርጠው ተነስተዋል። የአገር ኢኮኖሚ መረለቆ የኑሮ ውድነቱ እንደወረርሽኝ ሲስፋፋ መከራው እኛ ላይ ለመውደቅ ጊዜ አልፈጀበትም። ሆን ብሎ እየተሰራብን ያለ በደል አለ። ህዝብ በአገሩ ያለ ስጋት እንዲኖር ከቶውንም አልተፈለገም። የቅጥረኛ አመራሮች ካድሬዎቻቸውንና ደህንነታቸውን አስተማርተው ውስጥ ውስጡን ውዥንብር እየነዙ ህዝብን ያሸብሩ ይዘዋል። ያልገቡበት ጉዳይም የለም። ኢኮኖሚውን ጨምሮ ፖለቲካውንና ማህበራዊ ጉዳዩን አንቀው ይዘው ይወዘውዙታል። ወዝውዘው ሊተውትም በተገባ ነበር። ነገር ግን ወዝውዘው ሊያፈርጡት ማቀዳቸውን ብዙ አመላካች ነገሮች አሉ። ይህን ደግሞ ቀድመን ካላወቅ እኛንም ወዝውዘው ሊያፈርጡን እንደሚችሉ ግልጽ ሊሆን ይገባል። ሰዎቹ እንደሆኑ አራት ነብር ሆነዋል። ጊዜ የሰጠው ቀን ድንጋይ ይሰብራል እንደተባለውም አንዳችም አይነት ህዝባዊ ጥያቄ እንዲቀርብባቸው አይፈልጉም። ምናልባት ገፍቶ ከመጣም ዳቦ በሙዝ እንድንበላ ምክር ይሰጡናል። እድሜ ለጠቅላዩ አረመኔ ወይም የድንጋይ ሚኒስትሮች ቁንጮ አጉል ምክር ምን ጠፍቶ? አንድ የሩቅ ታሪክ ትውስታ ለየና ግርም አለኝ። በፈረንሳይ ህዝብ በረሃብ እያለቀ በነበረበት ወቅት መራቡን የሰማች ቀበጥና አረመኔ ልዕልት ለምን ኬክ አይበሉም ያለችውን። በርግጥ የረሃቡ ጉዳይ በተደላደለው የልዕልቷ የተቀናጣ ኑሮ ተሸፍኖና ጨካኝነቷ ተጽዕኖ አድርጎባት በተናገረችው እንደሆነ መገመት ይቻላል። በቃ አቁ ይህ ነው። ወሎ ላይ የሚጋገር ዳቦ ጠፍቶ ከእንግሊዝ አገር ለአጼው ልደት የመጣ ኬክ ምጸቱን ስንጠይቅ በረሃብ ይሰቃይ በነበረው ህዝብ እንደማላገጥ እንደሆነ ነገሩ ግልጽ ነው። ለዚህም ነው የጠገበ የተራበን አይም የሚባለው። የዘይትና የስንዴ ዋጋ አልቀመሳለ ተብሎ የተነገረው የጭፍራው ፊታውራሪ ባብሬተኛ ልቡ ዳቦ በሙዝ ብሉ ይለናል። እውነትም ጊዜ የሰጠው ቀል ነው ነገሩ። አብይ አህመድ የህዝብ ስልጣን ተስገብቦ ይዞ ዛሬ ላይ ሊሳለቅብን ቢያምረው ተገቢው እንጂ ሊፈረድበት አይገባም። እድሜ ለመንታ ምላሱ ብዙሃኑን አደናግሯል፣ አፈናቅሏል፣ ገድሏል። የቀረው ቢኖር ወዳደሮቹና ለህይወታቸው ሳይሳሱ እየታገሉ ያሉት የአንድነት ኃይሎች ናቸው። የኦሮሞ የበላይነትን እናሰፍናለን እያሉ በኦሮሞ ህዝብ ስም የሚጃጃሉትን ቆርበቶች ሰብስቦ ስልጣኑን ሲያደላድል ሰዎቹ ግራ ቀኙን ለማየት እንኳ እድል አልሰጣቸውም። ግለሰቡ የስልጣን ጥም አስክሮታልና ትዕቢት ከግብዝነት ጋር ሆኖ ወጥሮ ይዞታል። ህዝብ በረሃብ እየተቆላ ነው ሲባል መስሚያ የለውም። የንጹሃን ደም እየፈሰሰ ነው ሲባል ደግሞ ሸኔ እንዴት ሆኖ አደረ ማለት ይቀለዋል። አገር እየጠፋች ነው በተባለ ጊዜማ ለአረብ አገራት ሲጸል ያድራል ይመስለኛል። አሁንማ ልዩ ትኩረት አድርጎ እየሰራው ያለው ነገር የሚያስገርምም የሚያሳዝንም ሆኖብኛል። ብዙ ጊዜ ተደጋግሞ እንደሚገለጸው አማራን ለማንበርከክ ፋኖን ከምድረገጽ ማጥፋትና የአማራ ልዩ ኃይልን ሽባ አድርጎ ለተገዳይ ጭፍሮቹን የአማራውን ምድር እንዲወሩ ማድረግ ነው። ሰውየው የለየለት ዘረኛና የስልጣን ጥመኛ መሆኑን ከድርጊቶቹ መረዳት ይቻላል የምንለውም ከዚህ አንጻር ነው። ጃልመሮ የተባለ የሽመልስ አብዲሳ ውሻ ኦሮሚያ በሚሉት ክልል ውስጥ ህዝብ እያረደ ደም ሲጠጣ በርቱ እያለ የሚያበረታታ ያለው አረመኔው አብይ አህመድ ነው። በአማራው ምድር ከህዝባቸው ጠላቶች ጋር የሚተናነቁትን ፋኖች ለማጥፋት መሳፍንት አንቴንና ጓዶቹን ፍለጋ የሚንከራተተው ተኩላ ግለሰብም እርሱ ሆነዋል። አማራን አዳክሞ በኦሮሚያ ስር ኢትዮጵያን ለመግዛት የቋመጠው ስግብግብ ጦር ከወያኔ ወንጀለኞች ጋር ግብጽ ድርድር ጀምሮ የጨረሰ መሆኑን እየሰማን ነው። ይህ ሊሆን ይጠበቅ ነበርና አእምሯቸው በጠባብነት የነቀዘውን የኦሮሞ ጀነራሎች ለድርድር ግብጽ ድረስ ልኮ ያደረጉትን አድርገው እንዲመለሱ አድርጓል። ለዚህም ደግሞ ኦነግ ሻቢያና ወያኔ ካረብ አገራት ጋር ሆነው በአማራ ላይ ሲዘምቱ የኖሩበትን ሴራ በግልጽ ያሳየን ሀቅ ሆኗል። ሁሉም የሚገርመው ደግሞ ካሮጌው ወያኔ የተረከቡትን የግፍ ማዕት በዚያ ህዝብ ላይ ማውረዳቸውን መቀጠላቸው ነው። በሌላ በኩል የኦሮሞ ህዝብ ጭምር ምንም እንደማያደርጋቸው ማሰብ ከመናቃቸው የተነሳ የት እንዳለ እንኳን ማስተዋል የተሳናቸው መሆኑ ነው። የሚንቁት ህዝብ ደግሞ አፈር ድሜ እንደሚያስገጣቸው ቢያውቁት ኖሮ ይችን ባልሰሯት ነበር። ነገር ግን ግብዝነት በላያቸው ላይ ሰፍሮ ስግብግብነት እየናጣቸው ሲውል ለማያውቁት የትዕቢት ስሜት ወደቁና ሙሉ ሌሊቱን በቀዠት ሲሰቃዩ ያድራሉ። በባዶ ጭንቅላት ህዝብ መምራት ማለት ምን ያክል ከባድ እንደሆነ ይሰሙን ፈቃደኛ ቢሆኑ ኖሮ አሳምነን ልንነግራቸው በወደድ ነበር። ነገር ግን አገር በቀል አራሙቻዎች ሆነው ምድር ለማጥፋት ከመዘራታቸው በፊት ነቃቅሎ የሚያጠፋቸው ገበሬ እንዳለ ባለማወቃቸው ጠውልገው ሊደርቁ የደረሱ ይመስላሉ። አገር መሸጣቸውን እንጂ ሽጠው የት እንደሚበሉት ሊገባቸው ያልቻለ ይጋማ ከብቶች ብዙዎች ሆነዋል። እናት ምድር ውጪ ያለውን ነገር ሁሉ ሌላ አማራጭ ሊኖረው ይችላል። አገር ግን አገር ነች፣ ሌላ አማራጭ የላትም። ህዝብ ያለ አገር፣ አገርም ያለ ህዝብ ዘበት ነው። የኦሮሞ ህዝብ ቃርሚያዎች ይገባቸው ከሆነ ሀቁ ይህ ነው። አባቶች ለአገራቸው ሲሉ የግፍ ጸዋን እየተጎነጩ የተሰውላት ሌላ መቀበሪያ አገር ስላልነበራቸው ነው። በዚህም ረገድ አጽማቸው በእናት ምድራቸው ላይ በክብር አረፈ እንጂ በየምድረ ሜዳው አልተንከራተተም። ለዚህም ነው አብይ አህመድን የመሳሰሉ ለሃጫም ገዢዎች ሲፈራረቁብን ልጋጋችሁን ሰብስቡ እያል ስንመክር የኖር ነው። እናት አገር በመሆኗ ለእናት አገር የሚገባትን ሁሉ ለመክፈልም የተዘጋጀ ልዩ ሰራዊት አለ። ይህ ልዩ ሰራዊት የኢትዮጵያ አገር አድን ሰራዊት ይባላል። ሻቢያና ወያኔን በአንድ በኩል ኦነግና ብልጽግናን ደግሞ በሌላ በኩል ሲፋለም ቅጥረኞችንና ባዕዳንንም በንቃት ይቃኛል። ኢዜማንም ሆነ አብንን ኦዴፓንም ሆነ ሆዳም አማራን እየታገለ ያን ህዝብ ከታሰረበት ወህኒ ቤት ውስጥ ያስወጣል። በመሰረቱ አልጋወራሾችና ተከታዮቻቸው አልጋቸውን እየገፉ ኖረው ፍጻሜያቸው መገልበጥ ይሆንና ታሪካቸውን ለማቋጨት ይገደዳሉ። ደግነቱ ለአልጋ የማይመቹ ግፈኞች በመሆናቸው ተገልብጠው የሚወድቁ ሲሆን፣ ክፋቱ ደግሞ በእግራቸው የሚተካው ወራሽ የእነርሱ አምሳያ የሆነ መቅረቱ ነው። ደመቀ መኮንን ካልተቀየመ በስተቀር አብይ አህመድን ምሳሌ ማንሳት ይቻላል። አረመኔው መንግስቱ በንጉሱ ሲተካ ከአጼ ባሰ ፈጣንና ጋኔን ሆኖ 17 ዓመት ሙሉ ደም ሲጎነጭ ከረመ። መንግስቱ ሲገለበት ደግሞ መለስ የሚሉት የበረሃ እባብ መጥቶ ህዝብን በሾሁ ሲወጋና ሲያቆስ እንደ እባብ ሲነድፍና ሲመርዝ ኖረና ታላላቆቹን ይዞ ጥርግ አለ። ይህ እንግዲህ አገርን መላቀጥ አሳጥቶ በህዝብ መካከል አራርቆ የተከለውን የመርዝ ተክል ሳይነቅል ማለት ነው። ከኃይለ ማርያም ጉያ የወጣው የፍኝት ልጅም ከሁሉ የባሰ ቀይ ሰይጣን ሆኖ መጥቷል። ተግባሩና ንግግሩ የሰው ሳይሆን የቀጠር አጋንንቶች ልሳን ነው። የገዢ እንጂ የመሪ ጥበብ ስለሌለው በንግግሩ መሃል ቁጣን ያስቀድማል። ልሳኑ ሁሉ የጥበበኞች ሳይሆን የጉልበተኞች ነው። የሰው ደም ፍለጋ ሲባዝንማ ከሁሉም ይለያል። እንዲያው በአጠቃላይ አገር ማለት ለሱ ምንም ነች። ብቻ ሰውየው አንዳች የለከፈው ፍጡር ስለሆነ አገር ከመጥፋቷ በፊት ተባብረን ልነቅለው የግድ ይላል እያልኩ ከዚህ ላይ ልሰናበት።